እንደ አውሮፓውያን የዘመን አቆጣጠርና በላቲን የሥርዓተ ሊቱርጊያ ስነ ሥርዓትና ደንብ መሰረት ከመጋቢት 24 እስከ 27 2016 ያለው ጊዜ በእንግሊዘኛ ቋንቋ ትሪዱም የሚባል ሲሆን መጠሪያውንም ያገኘው ከፋሲካ በዓል በፊት በሚገኙት 3 ቀናት ውስጥ ማለትም ሐሙስ፣ አርብና ቅዳሜ ኢየሱስ ክርስቶስ የሰው ልጆችን ለማዳን ብሎ መሰቃየቱን በመስቀል ላይ ተሰቅሎ መሞቱን መቀበሩንና ከሙታን በመነሳቱ ለሰው ልጆች ሁሉ ማዳንን እንዳመጣላቸውና ከእግዚአብሔር ጋር እንዲታረቁ ያደረገበትን ታላቅ የፍቅር ምስጢር የምናስብበት ወቅት በመሆኑ ነው። በነዚህ የኢየሱስን ስቃይ ሞትና ትንሣኤ የምናስብበት 3 ቀናት በላቲን ሥርዓተ ሊቱርጊያ እና ደንብ መሠረት የሚጀመረው ኢየሱስ ክርስቶስ የሐዋርያቱን እግር ባጠበበት ወቅት እኔ እንዳደረግኩላችሁ እናንተም እንዲሁ እንድታደርጉ ምሳሌ ትቼላችኋለሁ ባለው መሠረትና በዛን ዕለትም ቅዱስ ቁርባንን መመስረቱንና በተጨማሪም ለሐዋርያቱ ኃጢአትን ማሰርና መፍታት የሚያስችላቸውን የክህነት ምስጢር ያስረክበበትን በምንዘክርበት ጸሎተ ሐሙስ በሚከናወነው ሥርዓተ ቅዳሴ ይሆናል። በዚህም ሥርዓተ ቅዳሴ ላይ ክብር ለአምላክ በሰማይ ለሚኖር ተብሎ በሚዘመረው ወይም በሚደገመው ውዳሴ በኋላ የቤተ ክርስቲያን ደወሎችና የሙዚቃ መሳሪያዎች ሁሉ እስከ ጌታችን ኢየሱስ ክርስቶስ ትንሣኤ ወይም የፋሲካ ሌሊት በሚከናወነው ሥርዓተ ቅዳሴ ላይ ክብር ለአምላክ በሰማይ ለሚኖር ተብሎ እስከሚዘመረው ወይም እስከሚደገመው ጸሎት ድረስ ሳይደወሉ በጸጥታ ብቻ የጌታችንን ስቃይ በማሰላሰል የምናስብበት ወቅት ነው። በዚህ የጌታችን ኢየሱስ ክርስቶስን ስቃይ ሞት መቀበሩንና ከሙታን መነሳቱን በምንዘክርበት 3 ቀናት ውስጥ መከናወን የሚገባቸው ተግባራት የሚጀምሩት በጸሎተ ሐሙስ ይሆናል። ቤተ ክርስቲያን በጸሎተ ሐሙስ የምታከናውናቸው መንፈሳዊ ተግባራት ምንድን ናቸው? በመጀመሪያ የጌታ ራት መታሰቢያ የሆነው ሥርዓተ ቅዳሴ በታላቅ መንፈሳዊነት ይከናወናል። በዚህ ሥርዓተ ቅዳሴ ወቅት የሚከናወኑት አበይት ተግባራት መካከል የመጀመሪያው ጌታችን ኢየሱስ ክርስቶስ ለሐዋርያቱ ያለውን ጥልቅ የማያልቅና የማይለካ ፍቅሩን የገለጸበትና ኢየሱስ የእኛ አዳኝ ብቻ ለመሆን ሳይሆን የመጣው ራሱን አሳልፎ እስከ መስጠት ድረስ ራሱን ዝቅ በማድረግ ያሳየንን ትሕትና የምንዘክርበት እኔ እንዳደረግኩላችሁ እናንተም እንዲሁ አድርጉ ብሎ ባዘዘን መሠረት የትሕትናና የፍቅር መግለጫ የሆነውን የእግር ማጠብ ሥነ ሥርዓት ይከናወናል። በሁለተኛ ደረጃ ጌታችን ኢየሱስ ክርስቶስ የመሠረተው ቅዱስ ቁርባን በጥልቀት ይታወሳል፣ ይከበራል፣ ይሰገድለታልም። በሦስተኛ ደረጃ ጌታችን ኢየሱስ ክርስቶስ ለሐዋርያቱ የሰጠውን የምስጢረ ክህነት ሥልጣን በዚህ ዕለት ይታወሳል። ካህናት የአገረ ስብከታቸው አቡን በተገኘበት የክህነት መሐላቸውን ያድሳሉ። በአራተኛ ደረጃ ብፁዓን አቡናት በሥርዓተ ቅዳሴ ወቅት ለምስጢረ ጥምቀት እንዲልና ክህነት መባረኪያ የሚሆን ቅባ ቅዱስ ይባርካሉ። በአምስተኛ ደረጃ ሥርዓተ ቅዳሴ ከተጠናቀቀ በኋላም የአዲስ ኪዳን ታቦታችን የሆነውና ጌታችን ኢየሱስ ክርስቶስ ይህንን ለእኔ መታሰቢያ አድርጉ ብሎ ባዘዘን መሠረት ዘወትር በሥርዓተ ቅዳሴ የምንዘክረውና የሕይወታችን ምንጭ የሆነው ቅዱስ ቁርባን ከማደሪያው ይወጣና በሌላ ቦታ ወደ ተዘጋጀለት ስፍራ በክብር ይወሰዳል። በዚያም ቦታ በጸጥታ ይመለካል፣ ይሰገድለታልም። በመጨረሻም የቅዱስ ቁርባን ማደሪያ የነበረው ስፍራ የጌታችን የኢየሱስ ክርስቶስን ሞትና 3 ቀን በመቃብር መቆየቱን ለመዘከር ለ3 ቀናት ባዶና ክፍት ሆኖ ይቆያል።
ይመስገን እግዚአብሔር በሰማይ
በዕለተ አርብ ወይም የጌታችን የኢየሱስ ክርስቶስን መሰቀል መሞቱንና መቀበሩን በመናስብበት ወቅት ቤተክርስቲያን የምትከናውናቸው መንፈሳዊ ተግባራት በጥቅሉ እንደሚከተለው ይሆናል። ቤተክርስቲያን ውስጥ የሚገኙ መስቀሎች ጌታችን ኢየሱስ ክርስቶስ በመቃብር ውስጥ መሆኑን ለመዘከርና ለማሰብ በጨርቅ ይሸፈናሉ። በሁለተኛ ደረጃም ጌታችን ኢየሱስ ክርስቶስ ያለፋቸውን የስቃይ መንገዶችን ለማስታወስ የመስቀል መንገድ ጸሎት በታላቅ መንፈሳዊነት ይከናወናል። በሶስተኛ ደረጃ በስቅለተ ዓርብ ዕለት ሥርዓተ ቅዳሴ አይከናወንም፣ ነገር ግን ከመስቀል መንገድ በኋላ በጸሎተ ሐሙስ ማታ በተደረገው ሥርዓተ ቅዳሴ የተባረከ ቅዱስ ቁርባን ለምዕመናን ይታደላል። በአራተኛ ደረጃ ዕለቱም በታላቅ መንፈሳዊነትና አስተንትኖ በጸጥታ እንዲሁም ቅዱሳን መጻሕፍትን በማንበብ ይከናወናል። በዚህም ዕለቱ ይጠናቀቃል። በዕለተ ቅዳሜ ወይም በግዕዙ ቀዳም ሱር በቤተ ክርስቲያን ውስጥ የሚከናወኑ መንፈሳዊ ተግባራት በጥቅሉ የሚከተሉት ይሆናሉ። በመጀመሪያ ኢየሱስ ክርስቶስ በመቃብር ውስጥ በመሆኑ በታላቅ ጸጥታ ዕለቱ ይታለፋል። በሁለተኛ ደረጃም የኢየሱስን ትንሣኤ የሚያበስርና በቅዳሜ ማታ ከምናከናውነው ሥርዓተ ቅዳሴ ውጪ በዕለተ ቅዳሜ ሥርዓተ ቅዳሴ አይከናወንም። በሦስተኛ ደረጃ ከመጽሐፍ ቅዱስና ከሌሎችም መንፈሳዊ መጻሕፍት የተውጣጡ መንፈሳዊ ምንባባት ይነበባሉ። በመጨረሻም ታላቅ መንፈሳዊ ዝግጅት ለትንሣኤ በዓል ይደረጋል። በዚህም ንስሐ መግባት የሚፈልግ ንስሐ ያደርጋል። ወደ እግዚአብሔር መመለስ የሚፈልግ የለውጥ መንገድን ይፈልጋል። መንፈሳዊ ተግባራትን በማከናወን ቀኑ በታላቅ መንፈሳዊነት ይጠናቀቃል። ቅዱስ አባታችን ፍራንቼስኮ በእነዚህ ከፋሲካ በዓል በፊት በሚደረጉ ሦስት የዝግጅት ቀኖች ውስጥ ምዕመናን የኢየሱስን ትንሣኤ በሚገባና ክርስቲያናዊ በሆነ መልኩ ለማክበር የሚከተሉትን ተግባራት መፈጸም ይኖርባቸዋል ብለዋል። በእነዚህ ሦስት ቀናት ውስጥ ኢየሱስ ለሕዝቡ ያለውን ከፍተኛ ፍቅርና ምሕረት አድራጊነቱን በስቃዩ በመስቀል ላይ ተሰቅሎ በመሞቱ ያሳየበት ወቅት በመሆኑ በእነዚህ ሦስት ቀናት ከፍተኛ ትኩረት ሰጥተን ኢየሱስ ያሳየንን ፍቅርና ምሕረት በታላቅ እምነትና በጸጥታ ማሰብ ይጠበቅብናል ብለዋል ቅዱስ አባታችን። በተጨማሪም እነዚህ ሦስት ቀናት የኢየሱስ የምድራዊ ሕይወት ማጠቃለያ ናቸው። ቅዱስነታቸው በተጨማሪም እነዚህ ሦስት ቅዱስና የምሕረት ቀናት በክርስቲያን ሕይወት ውስጥ ከፍተኛ ሚና ስላላቸው አስፈላጊነታቸውን በመረዳት ከፍተኛ የሆነ መንፈሳዊ ዝግጅት የሚደረግባቸው ቀኖች ሊሆኑ እንደሚገባም አሳስበዋል። ለታላቅ አስተምሮ በቅዱስ ጴጥሮስ አደባባይ ለተገኙ ከ30,000 በላይ ለሚሆኑ ምዕመናንና የሀገር ጎብኚዎች ቅዱስ አባታችን እነዚህ ሦስት ቀናት በአጠቃላይ ኢየሱስ ለእኛ ያለውን ፍቅር የገለጸበት ቀን መሆናቸውን ገልጸው በተለይም በሐሙስ ዕለት ጠዋት ማለትም በመጋቢት 24 2016 ቅዱስ አባታችን ፍራንቼስኮ በቅዱስ ጴጥሮስ ባዚሊካ በጸሎተ ሐሙስ በዓል ኢየሱስ የሐዋርያቶቹን እግር ያጠበበትን ቅዱስ ቁርባንን የመሠረተበትንና እንዲሁም የክህነት ምስጢርን ለሐዋርያቶቹ ያወረሰበትን ቀን ለመዘከር በተዘጋጀው ሥርዓተ ቅዳሴ ላይ ከፍተኛ ቁጥር ያላቸው ካህናትና የተወሰኑ ምዕመናን በተገኙበት ማከናወናቸው የሚታወቅ ነው። በዚህ ዕለትም ቅዱስነታቸው ለምስጢረ ጥምቀት፣ ለምስጢረ ክህነትና ለምስጢረ ቀንዲል የሚያገለግል ቅዱስ ቅባት የባረኩ ሲሆን ዕለቱም ክርስቶስ የክህነት ምስጢርን የመሠረተበት በመሆኑ ይህንንም ታላቅ ምስጢር በመዘከር በሥርዓተ ቅዳሴ ላይ የተገኙ ካህናት ሁሉ ለክህነት አገልግሎት የገቡትን ቃል ማደሳቸው በተጨማሪም ተገልጿል። ቅዱስ አባታችን በስብከተ ወንጌላቸው ላይ እኛ ካህናት የተትረፈረፈውን የእግዚአብሔር ምሕረት ለዓለም ለመመስከር መጠራታችንን፣ ይህንን አስደሳችና አጽናኝ የሆነውን አገልግሎት ልክ ኢየሱስ እንዳስተማረን ከምሕረት ጋር በማዋሃድ ለምዕመናን መንፈሳዊ አገልግሎትን ማበርከት ይጠበቅብናል ብለዋል። በመቀጠልም ቅዱስ አባታችን የእግዚአብሔር ምሕረት ላይ ትኩረት ባደረገው ስብከታቸው በተለይም ደግሞ ኢየሱስ ያሳያቸውን ሁለት አበይት የምሕረት ተግባራትን በመግለጽ እንዳስገነዘቡት እኛም ኢየሱስ ባስተማረን መልኩ ያለምንም ገደብ ምሕረት ማድረግ ዕለታዊ ተግባራችን ሊሆን ያስፈልጋል ይገባል ብለዋል። ቅዱስነታቸውም ኢየሱስ አሳይቷቸዋል ያሉትን ሁለት አበይት የምሕረት ተግባራት ሲያብራሩም እኛ ምንም እንኳን የሚገባን ባንሆንም የእግዚአብሔር ክብርና ጸጋ በከፍተኛ ሁኔታ የጎደለን ሆነን ሳለን እግዚአብሔር ግን በደላችንን በመሻርና ይቅርታን በማድረግ እኛን ለመገናኘት ወዶ አንደኛ ልጁን ወደ ምድር መላኩ የሚያሳየው ምንም እንኳን በደለኞች ብንሆንም እኛን ለመገናኘት መምጣቱ በራሱ የሚያሳየው በምሕረቱ እንደ ጎበኘን ዋስትና የሚሆነን ጉዳይ በመሆኑ በቀዳሚነት ሊገለጽ የሚገባው እግዚአብሔር ለእኛ ያሳየን ምሕረት ነው ብለዋል ቅዱስ አባታችን። በሁለተኛ ደረጃ ሊጠቀስ የሚገባውና እግዚአብሔር ለእኛ ያሳየው ምሕረት አሉ ቅዱስ አባታችን ከግንኙነቱ በኋላ የሚመጣው ምሕረት መሆኑን ገልጸው እግዚአብሔር ምሕረትን ብቻ ሳይሆን የሚያደርግልን ኃጢአትን በሠራንበት ወቅት ያጣነውን የልጅነት መንፈስና ክብር መልሰን እንድናገኝ ጭምር ስለሚያግዘን ለዚህ ገደብ የለሽ የእግዚአብሔር ምሕረት መስጠት የሚገባን ምላሽ መሆን ያለበት በሚያስከብር እፍረትና በአሳፋሪ ክብር መካከል ያለውን ውጥረት በመጠበቅ ሊሆን ይገባል ብለዋል ቅዱስ አባታችን። ቅዱስነታቸው በስብከታቸው ማጠቃለያ ላይ እንደገለጹት በዚህ ልዩ የምሕረት ዓመት ኢዮቤልዩ አባታችን ለሆነው ለእግዚአብሔር ከልብ የመነጨ ምሕረቱን ዘወትር ከእኛ ጋር ይሆን ዘንድ መለመንና መማጸን እንደሚያስፈልግ ገልጸው ያጣነውን የልጅነት ክብር ራሱን ዝቅ በማድረግ ለእኛ ሲል በቆሰለው በኢየሱስ ክርስቶስ መልሰን እንድናገኝ ይረዳን ዘንድ መማጸንና በርትተን መጸለይ ይገባናል ብለዋል ቅዱስ አባታችን። በመጨረሻም ቅዱስ አባታችን ኢየሱስ ከኃጢአታችን ሁሉ ያነጻን ዘንድና ከማንኛውም ክፉ ነገሮች ይሰውረን ዘንድ ጸልያለሁ ብለው በመንፈስ ቅዱስ ጸጋ ታግዘን የእግዚአብሔርን ምሕረት ለሁሉም ማዳረስ እንድንችልና እነዚህንም መልካም ተግባራት በምንፈጽምበት ጊዜ ሁሉ ተግባራችን በመንፈስ ቅዱስ አነሳሽነት እንዲፈጸምና ለእግዚአብሔር ሕዝብ መልካም የጋራ ጥቅምን ያጎናጽፍ ዘንድ እግዚአብሔር እንዲረዳን እጸልያለሁ በማለት ስብከተው ወንጌላቸውን አጠናቀዋል። በመቀጠል በተመሳሳይ ቀን ማለትም በትላንትናው ማታ ኢየሱስ ከ12ቱ ሐዋርያት ጋር የመጨረሻ ራቱን ከመብላቱ በፊት ያከናወነውን የ12ቱ ሐዋርያትን የእግር ያጠበበትን ምሽት ለማስታወስ ከሮም ከተማ በቅርብ ርቀት ላይ በሚትገኘው ካስተልኖቮ ዲፓርቶ በተሰኘው ከ25 የተለያዩ ሀገራት ለተውጣጡ 892 ስደተኞች ጊዜያዊ የመጠለያ አገልግሎት ለሚሰጠው ማዕከል በመገኘት የእግር ማጠብ ስነስርዓት ማከናወናቸውም ታውቋል። ቅዱስነታቸው ለነዚህ ከተለያዩ ሀገራት ለተውጣጡ ክርስቲያኖች፣ ሙስሊሞች እንዲሁም የህንዱ እምነት ተከታዮች በስብከታቸው ወቅት እንደገለጹት ለዚህ ቀውስ መባባስ ከፍተኛ አስተዋጽኦ አበርክተዋል ያለዋቸውን የጦር መሳሪያ አምራቾችንና አከፋፋዮችን በድጋሚ ያወገዙ ሲሆን ደም ለማፍሰስ የሚያገለግለውን መሳሪያ ትርፍ ገንዘብ ለማጋበስ ሲባል መነገድ ተገቢ አለመሆኑን ገልጸዋል። በዚህ የምንገኝ ሁላችን የራሳችን የሆነ ታሪክ አለን ያሉት ቅዱስ አባታችን የአንዳንዳችን ታሪክ ምናልባት በመስቀል የተሞላ የአንዳንዳችን ታሪክ ደግሞ በሐዘን የተሞላ ሊሆን ይችላል ብለው ነገር ግን በአጠቃላይ በልባችን ውስጥ የወንድማማችነት መንፈስ ይሰርጽ ዘንድ ልባችንን ክፍት ልናደርግ ይገባል ብለዋል ቅዱስ አባታችን። በመቀጠልም ቅዱስነታቸው የወንድማማችነትን መንፈስ በሁሉም የማኅበረሰብ ክፍል ውስጥ ይመጣ ዘንድ በተጨማሪም ሰላምና መግባባት ሰላምን በሚፈልጉና በሚመኙ ወንድምና እህቶች መካከል ሰላምንና መረጋጋትን ለማምጣት ይቻል ዘንድ እንዲሁም በተለያዩ ባህሎችና የሃይማኖት ተቋማት መካከል የሰላም ምንጭ የሆነውን መግባባት ይፈጠር ዘንድ በውይይት ላይ የተመሰረተ ግንኙነት አስፈላጊ መሆኑን የገለጹት ቅዱስነታቸው ሁላችንም በየግላችን መንፈሳዊ ቋንቋ ለወንድም መግደያ መግዣ የዋለውን 30 የብር ሳንቲም ተወግዶ በአንጻሩም ወንድማማችነትና መልካምነት ይሰፍን ዘንድ እንዲሁም ይህ የወንድማማችነት መንፈስ በዓለም ሁሉ ውስጥ ይስፋፋ ዘንድ እግዚአብሔርን እንለምን በማለት ስብከተ ወንጌላቸውን አጠናቀዋል።
ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንሲስ በዩኤስ አሜሪካ የቅዱስ ጳውሎስና ሚኒያፖሊስ ሜትሮፖሊታን ሊቀ ጳጳሳት መሰየማቸው በቅድስት መንበር የተሰጠ መግለጫ አስታውቋል። የቅዱስ ጳውሎስና ሚኒያፖሊስ ሜትሮፖሊታን ሆነው የተሰየሙት ብፁዕ አቡነ በርናርድ አንቶኒ ሄብዳ መሆናቸው መግለጫው አክሎ አመልክተዋል። ብፁዕ አቡነ በርናርድ አንቶኒ ሄብዳ በኒውዮርክ ሀገረ ስብከት ረዳት ጳጳስ ሆነው ያገለገሉ መሆናቸው ተገልጠዋል። አዲሱ የቅዱስ ጳውሎስና ሚኒያፖሊስ ሜትሮፖሊታን ብፁዕ አቡነ በርናርድ አንቶኒ እንደ አውሮፓ አቆጣጠር በ1959 በፒትስበርግ ፔንሲልቬንያ የተወለዱ በሃዋርድ ዩኒቨርሲቲ የፖለቲካ ሳይንስ በሮም ግሬጎሪያን ጳጳሳዊ ዩኒቨርሲቲ ትምህርት መለኮት ያጠናቀቁ መሆናቸው በቫቲካን የተሰጠ መግለጫ አስገንዝበዋል። አዲሱ የቅዱስ ጳውሎስና ሚኒያፖሊስ ሜትሮፖሊታን እንደ አውሮፓ አቆጣጠር በ1989 ማዕረገ ክህነት የተቀበሉ መሆናቸው ተያይዞ ተመልክተዋል።
ልጁን ሰውቶ መዳኛችን